አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። ለበዚህ ክፍል ከመጽሐፍ ዓለም ፕሮግራማችንን እናቀርባለን። በቸናሽ ተጣልተው ህዝብ አለቀያሉ ሳይፍሩ በዛ ትውልድ ላይ በሚሳለቁ ጊዜ ሰጣቸው አፈቀላጤዎች አሁንም ለህዝብ እኩልነት መብትና ለሀገር ሉዓላዊነት ህይወታቸውን የገበሩ ሰማዓታት አጽም ላይ መሳለቃቸውን ማወቅ ይገባቸዋል። በዛውን ጻድ ደግሞ የቀሽብር አራማጆች እሰይ ደግ አደረጋችሁ የሚል ዘግናኝ መልእክትንም ያስተላልፋሉ። ይህ ማብቃት አለበት።
በአብዲ አብዱላሂ የተደረሰውን ያልታደለው ትውልድ መጽሐፍ ትረካ ክፍል 5ንና የመጨረሻውን አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ምንድነው ይቅርታ? ምንድነው ይቅርታ? ደም በፈሰሰበት ንሳስ ምንድነው? ሟቾች በሌሉበት በፋሲካ ማግስት ሲከበር ማዕዶት የፋሽስት መቆጨት ላያረግዝ ጻጻት ደም በደም ሳይጠራ የምን መበሳጨት ተገርፈን በመውጣት የምን ይቅር ማለት ይቅርታ መጠኑ ሚዛን ሳዛባ ማችና ገዳዮችን እኩልም ያግባባ ፍትህ ተጠቃላ በደም ሳትቀባ በህፃናት እንባ በእናቶች እንባ በሟቾች ደም እንባ ገዳይ ከተገዳይ እኩል የሚሆነው የእኩልነት ቀመር የሚስተካከለው ገዳይ ተቀንሶ አልቦ ሲመጣ ነው። ያገሬ ባላገር ገጠር የሚኖረው ደም በደም መመለስ በሂል ያደረገው ፍትህ የሚመጣው ይቅርታ የሚነግሰው አይናማ ያጠፋ አይኑ ሲጠፋ ነው ብሎ በማመኑ ተከባብሮ ኖረው።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። ክፍል አምስት ምዕራፍ አራት ሰማዕታት የመጀመሪያው ሰማዕት ተማሪው የዘመኑን ተራማጅ አስተሳሰብ የተቀበለው ያዳበረውና ያሰራጨው ለተማሪው የትግል ሀሁ መቁጠሪያ ማዕከል ከሆነው ትምህርት ቤት መሆኑ ይታወቃል። በወቅቱ ከነገሌ ለከፍተኛ ትምህርት ወደ ይርጋለም የሄዱ ተማሪዎች ለተሳትፎ ቅርብ የሚያደርጋቸው ደረጃ ላይ ስለነበሩና ሁኔታውም ስለጋበዛቸው ከሲዳማ ከጌዲዮና ከጀምጀም መጥተው ለትምህርት ከተገናኟቸው ወንድሞቻቸው ጋር የትግል አጋርነት አቋማቸውን አስተባብረው የመንግስትን ዋልታ ይወዘውዙት ጀመር። በሲዳማ እውቅ የነበሩት ቁጦቹ የመይሶን ሹማምንት እነ አቶ እሸቱ አራርሶ፣ ወልደ ማኑኤል ዱባለ፣ ቤተና ሆጤሶ፣ ተስፋዬ ሐሚጦ፣ መንክር ግርማ፣ አቶ አፖሎና ሌሎችም ግብረአበሮቻቸው የወጣቱን ጸረ ፋሽስት እንቅስቃሴ ለማፈን በ1969 ዓ.ም ተማሪ አጤዎስ ተክለማርያምን ከሌሎች የሲዳማ ወጣቶች ጋር ወይማ አካባቢ ወስደው ረሸኑ። መስዋዕትነት ከቃል ሳይሆን ከደም ተደመጠ። የደም ድምጽ ጥሪው አስተጋባ። ያጤዎስ አስከሬን ንግሌ ሲገባ የመጀመሪያ በመሆኑ ልዩና የሚዘገንን ነበር። ተማሪው ቂም የያዘባቸው ሚሊተሪ ፖሊሶችና እነ ሻምበል ጳውሎስ ያጤዎስን አስከሬን አይረከቡም አለ። ጓዳችንን ፋሽስታዊ መንግስት ገድሎት እንዴት የፋሽስት ወታደሮች ይቀብሩታል በሚል ስሜት ማጉረምረም በረታ። የቤተ ክርስቲያኒቱ የቀብር ስፍራ ተጨናነቀ። ጠቡ ተካረረ። በዚያ በምሽት ዱላ ተጀመረ። ግብግቡ ሲበረታ ተኩሱም ቀጠለ። በድንብርብር ተበታተን። ወላጆች ሁሉ ተሸማቀቁ። ከዚህም ሌላ ያጤዎስን አስከሬን ከይርጋለም ለማምጣት የተኮናተሯት መኪና ሁሉን ለማሳፈር የማትችል በመሆኗ እስከ ክብረ መንግስት በሌላ መኪና የመጡ ወጣት ተማሪዎች በነበረው የትራንስፖርት ችግር በአጃቢ መኪና ሲመጡ በመገልበጡ ናይሉ በቀለ፣ ይግለጡ ካፕቲመር ከፍተኛ አደጋ ሲደርስባቸው ተማሪ እቴቱ በላይ ሐዋዝ በዚሁ አደጋ የደረሰባት ጉዳት ስለጠናባት ሕይወቷ ሊያልፍ በቅቷል። የሁኔታው አስከፊነት የሁሉንም ልብ ለተጋድሎ አደነደነ። በቃ ያለ መስዋዕትነት ድል የለም። ወዲያው የፓርቲው የፕሮፓጋንዳ አካል ለመታሰቢያቸው ለአባላቱም ጽናት የተቀኘላቸው ብርታት ሰጪ መዝሙር ተሰራጨ። ምን ልበልህ ጓዴ ምን ልበልህ፣ በትግል ልከተልህ፣ ኢዳ ከመስኩ ላይ መሲንቾ ካፋፉ፣ ቀይ ፈሳሾች አሉ የሚያደናቅፉ የሚል ተዘመረላቸው። ትግል ትግል መስዋዕትነት በሕይወት ሙሉ ትርጓሜ እያገኘ መጣ። አሁንም ወደፊት ሁለተኛ ዙር ሰማዕታት ምሁሩና ተማሪው በአገር አቀፍ ደረጃ አይኑን ጨፍኖ የመጣበትን ጨፍጨፋ አይኑን አፍጦ ተቀበለ። ወጣቱን ለድርጅቱ የነበረው ፍቅር በጠመንጃ ፊት ብርታት ሰጠው። የበራሪ ወረቀቶችና ካሴቶች መልእክት በወጣቱ መንፈስ ሞትን አሳነሱት። ወታደራዊው ገዳይ እጅ በ1969 ዓ.ም ወጣት አደን አብዲን ይዞ ካፈነ በኋላ በዲዳ ሊበን አየር ሜዳ መቀበሪያውን አስቆፍሮ በኤም 14 እየደብደቦ ከገደለ በኋላ አልባሳቱን በመቃብሩ ላይ አቃጠለ። በዚሁ ተመሳሳይ ጊዜ በአዲስ አበባ ያሬድ ሙዚቃ ትምህርት ቤት ተማሪ የነበረው የ25 ዓመት ወጣት ተማሪ ተስፋዬ ገዛኸኝን ከቃሊቲ ከፍተኛ ሁለት እስር ቤት ወደ አዲስ አበባ ከርቸሌ ከወሰዱት በኋላ የግራና ቀኝ ጉያውን በኤሌክትሪክ ጠብሰው በቆሙ እንዲተራና እንዲበሰብስ ካደረጉት በኋላ ረሸኑት። የደርግና መይሶን ድብደባ አፈናና ግድያ እየበረታ በሄደ ቁጥር ፓርቲውም ወጣቱን በትግሉ የሚያስተሳስሩትን አንድ የሚያደርጉትን የፕሮፓጋንዳና የቅስቀሳ ስራ ያፋፍም ነበር። በእስር ክፍል መዘመር፣ በሞት አደባባይ መዘመር፣ በየጥናት ክበቡ የትግል ቃል ኪዳን መግባት። ለዘመናት በጭቆና ማት በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኙን ልስር ተነስቻለሁ ዛሬ። ይሄው ታጥቂያለሁ ዛሬ። ፍጹም ነው እምነቴ፣ የትግሉ ነው ህይወቴ። ልጓዝ በድል ጎዳና በወደቁት ጀግኖች ፋና በማለት አዜመ። መስዋዕትነቱ ቢከብድም ኢህአፓን አመነ፣ በኢህአፓ በእጅጉ ተማመነ። ኢህአፓ ባለድል ፓርቲያችን፣ አለኝታ መሪ ኮከባችን፣ ተበቃ ያለ ከኋላችን፣ አንፈራም ትጥቁን የጠላትን። ታጋይ የተወለደው በትግል ትግል ከደም ስሩ ተዋህዷል። ወኔው የማይሞት ለዘላለም ፍጹም ለፋሽስት ጦር አይገዛም በማለት በቅብብል አዜመ። በየዋሱ ደረቅ ርዕዮተ ዓለማዊ ጥናት ብቻ ሳይሆን ኪነጥበባዊ ክንዋኔዎች በውበት በድምቀትና በጥራት በተከታታይ ተሰራጩ። ሕይወትና ሞት ይፋተጉ፣ ይታገሉ፣ ይሳመጡ ጀመር። ሶስተኛ ዙር ሰማዕታት። በ1969 ዓመተ ምህረት አጋማሽ ከነገሌ ወደ አዋሳና አዲስ አበባ ካጋዟቸው ወጣቶች መካከል እነ መምህር በሪሁን ገብረህይወትን፣ መምህር ታምራት ኃይሌን፣ መምህር አስረስ ካሳን፣ መምህር ሙሉጌታ አሰፋን፣ መምህር ታፈሰ አምሳሉን፣ ተማሪ አለማየሁ አጀብን፣ አቶ ድበትን፣ ሼክ ኤድን፣ ኮሎኔል ይርጋሸዋ ገለታን፣ ሻምበል መኩሪያ ቢራቱን፣ አንድ ስሙ የተዘነጋ ኮሎኔል ከሌሎች የአዋሳ ልጆችና ዳንኤል ታፈሰ ዘማሚት ከሚባል የይርጋለም ልጅ ጋር ነሐሴ 19 ቀን 1969 ዓ.ም ተመረጠ ወደ ወንዶ ገነት በመውሰድ ፈጇቸው። በዚህ ዕለት የተፈጸመው አገዳደል እንዴት እንደነበረ በቦታው በአጃቢነት ሄዶ የነበር ወታደር ገመቹ ፉላስ በሰጠው ምስክርነት በስፍራው የነበሩ ባለስልጣናት ሻምበል ባሻ ጌታሁን አቦዬ፣ ኃይለ ኢየሱስ አባ ሐሰን፣ ጴጥሮስ ገብሬና ሌሎች ባለስልጣናት፣ የገብሬ የወጣትና የሴት ማህበራት ተወካዮች ነበሩ። ምሽት ስለሆነ በጀነሬተር መብራት ፌስቲቫል መሰሉ ዝግጅት ድምቀት እንዲያገኝ ተደርጎ እየተበላ እየተጠጣ ነበር። አብዮቱ በአናርኪስቶች ላይ ስለተጎናጸፈው ድል በኃይለ ኢየሱስ አባ ሐሰን ገለጻ ከተደረገ በኋላ በአስረሽ ምችው ድግስ ፊት መምህር ታፈሰ አምሳሉን እርቃኑን በውስጥ ሱሪ ብቻ ታስሮ ቀረበ። የክፍለ አገሩ አስተዳዳሪ ኃይለ ኢየሱስ ሽጉጡን በመምዘዝ ሲደግንበት፣ ሟቹ በሙሉ ድፍረት ከፋሽስቶች ጥይት እንጂ ዳቦ አንጠብቅም፣ ኢህአፓ ያቸንፋል፣ ፋሽስቶች ትወድማላችሁ እንዳለ ተኩሶበት ወደቀ። ደገመው፣ ተጨበጨበለት፣ መፈክሩ ወረደ። በመቀጠልም መምህር በሪሁን ገብረ ሕይወት ቀረበ። የክፍለ አገሩ የሴቶች ድርጅት ሊቀመንበር እንድትገድለው ተደረገ። ለማስተማጀ ወደ አደባባይ ይወጣችው አብዮቱን በደም ለታቀላው እንደሆነ በግብር ተገለጸላት። ተጨበጨበ እየተበላ እየተጠጣ መፈክር እየወረደ ሌሎቹና ጀግኖቹ ወታደራዊ መኮንኖችም በህሊና ቢስ የከተማ አውደልዳዮች እጅ ታስረው ተረሸኑ በማለት ዘግናኝ ትውስታውን ተረከ። በዚህ መልክ ደርግና መይሶን የዝንጀሮ ጎልጓይ የጦጣ ዘር አቀባይ በመሆን የተሰማሩበት የአገር ማሳ ፍሬ አልባ ሆነ። በተቃራኒው ግን ወጣቱ እምቢ ለባንዳ እምቢ ለፋሽስት ከቷን ገዛም በኃይል በጥይት ተኝተህ የነበርክ ተጫጭኖህ እንቅልፍ ጊዜህን ለትግሉ ሰዓትህን ለትግሉ ወስነህ አሳልፍ። ወገን ልብ ግዛ ወገን ድፍረት ግዛ በቃ ይበል ጭቆና በቃ በል ብዝበዛ እያለ በአቋሙ ጸና። ግድያው ተፋፋመ። አራተኛ ዙር ሰማዕታት። ህዝባዊ ወገን ስቅይቱ የበዛ ቢሆንም ከዚህ ሁሉ ግርፋት ስደትና ሞት በኋላ ግን ያፋ እንደሚያሸንፍ ታላቅ ተስፋ ስለነበረው ሞትን ያለመጠራጠርና ያለምንም ፍርሃት ተጋፈጠ። ደርግ መኮንኖችና አስር አለቆችም ስለ ኢትዮጵያ ጉዳይ ከኛ ሌላ ማን አለ ብለው በተነሱ የመይሶን ሰዎች እየተገፉ በእያንዳንዱ የአገራችን ደረቅ ጣቢያ ሁሉ ቀይ ሽብር ያፋፍሙ ነበር። 1970 ዓ.ም መግቢያ በጀምጀም ተማሪ ሰይፉ ሰለሞንን፣ ቦሬ ላይ ተማሪ ዳንኤል ፈጠነን፣ ተማሪ ምህረተአብ አስገዶምን 20 ከሚደርሱ የሲዳማ ወጣቶች ጋር ረሸኑ። በመይሶንና ደርግ ካምፕ ታላቅ ፈንጠዝያ ተደረገ። አምስተኛ ዙር ሰማዕታት። ደርግና መይሶን በጭካኔና በፍርሃት ያካሄዱት የነበረው ጭፍጨፋ ተቃዋሚዎቻቸውን ብቻ ቢመስልም በአብዛኛው ግን ግፍና ግድያው በንጹሐን ላይም በርትቶ ነበር። በነገሌ አካባቢ ፊታቸውን ወደ ጭቁን ወታደር ሲያዞሩ ምክንያታቸው እጅግ በጣም የሚያሳዝን ነበር። በዚያ ወቅት የሶማሌ ጦር ገፍቶ እስከ አጎባ ድረስ 42 ኪሎ ሜትር ርቀት መጥቶ ነበር። የኃይል ሚዛኑ ፈጽሞ የማይጣጣም ስለነበረ የኢትዮጵያ ጦር ማፈግፈግ ግድ ሆኖበት ነበር። የካድሬው አካኪ ዘራፍ ሰበካና የጦሩ ስሜት ተወጠረ። አንዳንድ የሰራዊቱ አባላት በልቂቱ አስገዳጅነት ሐቁን በግንባር ማስረዳት ተያያዙ። ኮንጎም ዘምተናል፣ በብዙ የውጊያ ቀጠናዎች ውለናል፣ ግን መድፍ በኤምዋን አልመለሰንም። በኮሪያም ዘምተናል፣ የሀገራችንን ስምና ባንዲራ ከፍ እንዲል አድርገናል፣ ቢሆንም በዛን ሰዓት መድፍ በመትረየስ አልመለሰንም። ይህ ለማያስፈልግ መስዋዕትነት የዳረገን ውጊያ በትጥቅ ይስተካከልልን ብለው ጠየቁ። በዚህ ጊዜ ካድሬዎቹ የኢሕአፓ ጀሌ ናችሁ፣ ከሶማሌ መንግስት አብራችሁ አገር ልታስቆርሱ ነው፣ ለካ ተዋጊውን ሰራዊት ከኋላ የሚጥለው የእናንተ የኢሕአፓዎቹ ጸራቢዎች ጥይት ነው፣ ነጭ ታንክ መጣብህ ሽሽ እያላችሁ ጦሩን የምታስበረግጉት እናንተ ናችሁ ብለው በጦሩ ፊት በታወረ ሐሰት ከወነጀሉና ካወገዟቸው በኋላ ታኅሳስ 1 ቀን 1970 ዓ.ም እነ መቶ አለቃ ጌታቸው ገብረ መድህን፣ መቶ አለቃው አለማየሁ ደምሴን፣ 50 አለቃ ቦጋለ መኮንንን፣ ወታደር ገብረ ኢየሱስ ጎሳን፣ ወታደር ተስፋዬ ዳመሳን፣ ወታደር ተካ መኮንንን፣ ወታደር አብዲ ሰንደሎን፣ ወታደር አወልን፣ ወታደር ደምሴ ገብረ ስላሴን፣ ወታደር ለማ እንግዳ ወርቅን ሙሽራውን ከጫጉሎ ቤት አውጥተው፣ ወታደር በላቸው ከበደን፣ ወታደር አሰፋ ቢልልኝን፣ ወታደር ጎሳዬ ሽብሩን፣ ሌላ ስማቸው የተዘነጋ የአስር አለቃና በጠቅላላ ቁጥራቸው ከ15 የማያንስ ወታደሮችን አጎባ ላይ በመትረየስ ደበደቡ። በዚህ የፍልሚያ ግንባር ሰራዊቱ ካገሩ ፍቅር ባሻገር በካድሬዎች ላይ የነበረው ጥላቻ እስከ አልነበረውም። ተቀላቀል ሲባል ሳንጃውን በአፈሙዝ ወድሮ ሚሊሻ ወደፊት ካድሬ ወደ ኋላ በማለት ነበር ለብሔራዊ ክብሩ በስሜት ሲዋደቅ የነበረው። የሁለት ወገን ጦርነት፣ በአንድ በኩል የሞቃዲሾ ሰራዊት፣ በሌላ ፊት ከጉያው ቀጣፊና ቀሳፊ ካድሬዎች። ስድስተኛ ዙር ሰማዕታት። ትውልዱን ለማውደም ፋሽስቶች ደም የሚያስጠጣ አባዜያቸው ጠናባቸው። የሰው ሥጋ ተራቡ፣ ከሰብአዊነት ተራ ወጡ። በመትረየስ መዘመር ወደዱ፣ በሥቃይ መደሰት መረጡ። ሰው ለመብላት አፋቸውን ከፈቱ። የሁኔታዎች አስከፊነት የእያንዳንዱን የመኖር ሕልውና እያጣበበው መጣ። በሰባ ዓመተ ምሕረት አጋማሽ እስከ 100 የሚደርሱ ወጣቶችን በማሰር የበዛ የአካል ሥቃይ እንዲቀበሉ አደረጉ። ምላስ እስከ መቆረጥ አንዳንዶችን ለከፍተኛ አእምሮ መቃወስ አደረሱ። በእውነት በዓለም ላይ እንደ ፋሽስቶች ያለ ፈሪ የለም። ጭካኔያቸው የሚመነጨው ከድፍረትና ቆራጥነት ሳይሆን ወሰን ከሌለው ጭንቀትና ፍርሃት በመሆኑ ለእርምጃቸው ምርጫ የለውም። ወጣቱ በዚህ ሁሉ ጥንቅጥ ውስጥ ሆኖ አብዛኛው አባልና ደጋፊ ከክህደት ይልቅ የክብር ሞትን ቢመርጥም ፓርቲው በደረሰበት አገር አቀፍ ጠንካራ ጭፍጨፋ ላይ የሁኔታዎች አስገዳጅነት በመታከሉ በተወሰኑት ዘንድ በሌላ ክፍለ አገርና አውራጃዎች ሆነ ተደረገ ሲባል የምንሰማው የድርጅቱ የውስጥ መፍረክረክና አንዱ አንዱን አሳልፎ የመስጠት ሁኔታ በንግሌም ተከሰተ። ወኔ ፈሰሰ፣ ቃል ኪዳን ተጣሰ። ሆዴን ሆዴ ስለው ቁርጠቱ ገደለኝ እንዲሉ ፓርቲው ለታላቅ ኃላፊነት ያስቀመጣቸው ጓዶች ሚስጥሩን ይጎለጉሉት ጀመር። የሚተርፍ እየመሰለው ጓደኛን ቆሞ የማስገረፍ አሳዛኝ ሁኔታ በስቃዩና ውድቀቱ ላይ ተደርቦ ቅስሙን ሰበረው። አንዳንድ ጓዶች የሰው መሰል አውሬዎችን ተራ አታላይነትና አጥማጅነት በመዝረክረክና በፍርሃት ስለተቀበሉ ራሳቸውንና ጓዶቻቸውን ለከፍተኛና ለማያዳግም ምት አጋለጡ። ለነገሌ ቦረና ወጣቶች በግፍ መጨፍጨፍ ተጠያቂ የሆኑት እነ አቶ ታደሰ ቦጋለ የህዝብ ደህንነት ኃላፊ፣ ዳዊት ያቆብ በህዝብ ድርጅት የመኢሶን ካድሬ አሁን ውጪ ያለ፣ ወታደር ዘርአይ ብሩክ ሶሪ አሁን ሻለቃ አዲስ አበባ የሚገኝ፣ ሻምበል ላረጋ የህብረቱ ካድሬ፣ ሻለቃ ከፍ ያለው አድገህ የፖሊስ አዛዥ፣ ቀዩባብ ነጌዲዮን፣ አባቡ ደበሌ፣ ሰለሞን ዘነበ አስናቀ የህብረት ካድሬ፣ ወታደር ተስፋዬ ሮበሌ መርማሪ፣ ጌጤ አንበርብር ህዝባዊ ድርጅት፣ ከጤና ጥበቃ ተወካይ ዶክተር ሞላ፣ እነዚህና ሌሎችም የቀበሌ ታጣቂ ተባባሪዎቻቸው የነገሌ ቦረና ታጋዮች እንደ አዲስ አበባው ሬዲዮ እንኳንና ጥይት ደህና ዱላ ሳያርፍባቸው አብዮታችን ከተከላካይነት ወደ አጥቂነት ተሸጋግሯል፣ ቀይ ሽብር በአናርኪስቶች ላይ ይፋፋም በማለት ለዘላለም በሚጠይቃቸው ደም ለጊዜው አብዮታዊነታቸውን አስመሰከሩ። በሚያዝያ ወር 3ኛው ቀን 1970 ዓመተ ምህረት በሻምበል ባሻ ጌታሁን አቦዬ የሚመራ ቡድን ከአዋሳ በሄሊኮፕተር በመጣ ምሽት በምሽቱ 4 ሰዓት ወህኒ መጥተው እነ ተማሪ እሸቱ ተሰማን፣ ንጉሴ ወንድሙን፣ ሙሉ ዓለም ንጋቱን፣ ተስፋዬ ካሰኝን፣ ክንፉ እሳቱን፣ አስጨናቂ እሳቱን፣ ታምራት ከበደን፣ ሰለሞን በቀለን፣ መሰለ አየናቸውን፣ ምንዳዬ ሲሳይን፣ መምህር ኮርማ ዱጉዳን፣ መምህር ገዛኸኝ ተገኔን፣ መምህር ተከስተ ገብረ መስቀልን፣ መምህር ታፈሱ ከበደን፣ መምህር ዋሪዮ አዲን፣ تماري قرم تالم دقفون نفسه طورينا ببرج عبابج كاسان بشير ايدنن يوناس مامون بهايلو تسفين علما يو لمان زريون اسفاون سقاي مكوننن بهتك لعلا هاي امس وطاتوشن ليريس تاكلو عركابا مبال سفراوس دو رشانو اتشو ሰባተኛ ዙር ሰማታት ያደቀነ ሰይጣን ሳቀስ አይተውም እንዲሉ እየቀዱ የሚጎነጩለት የደም ጉድጓድ ቢጎልባቸው ለግድያ አገረገሩ ጆሮ ጠቢዎቻቸውን በየጓዳው በየጎድጓዳው አሰማሩ እንኳንስ የተበደረን የተኛን የሚቀሰቅሱ የንጉርጉሮ ግጥሞች እጃቸው ገቡ ወንድሙ ሲገደል ወንድሙ ካልከፋው አምጡለት ሱሪ ወንድሙ እንዲከረፋው ይህ ለበቀል ለትግል ተነሱ የሚል ድምጽ በወጣቶች በወጣቱ ልብ በደም የተጻፈ ሐቅ በመገኘቱ እናጅሬ ተደናገጡ እንዲታፈንም በመንግስቱ ኃይለ ማርያም ስም ተማምለው ተነሱ በአምሌ አጋማሽ 1970 ዓ.ም 10 ያህል ወጣቶችን ይዘው ኢሰብአዊ በሆነ ሁኔታ በመርመራ ካሰቃዩአቸው በኋላ ጀሜለም ሁለንተናቸው ዳግማዊ ሐፋን አገኘን እያሰኘ ያስጓራቸው ጀመር ትሪቱ እንዲህ ነበር ከሌሊቱ 9 ሰዓት ተኩል ሲሆን ከእስር ቤቱ በስተጀርባ የወታደር መኪናዎች ድምፅ መሰማት ጀመረ ወደ ግቢው ገቡ ንግታውን አቦዬ ለግድያ የሚምዘገዘጉባትና በየደረሱበት መግለጫ ይሰጡባት የነበረች ባለ ማይክሮፎን ላንድ ሮቨር ገብታ መብራቷን በረጅሙ ወደ ሰኞች ክፍል ለቃ ቆመች ሌሎችም ጅቦችና ዋዞች ካድሬዎችንና አጃቢ ወታደሮችን የያዙ በዙ አስተሳሰዮን የበረንዳው መብራት በራ ሁሉም ወደ ስር ክፍሉ ተጠጎ የ01 የ02 3 4 5 6 ቀበሌ ሊቃነ መናብርት ያከባቢያችን ህዝብ የሚያውቃቸው ገዳይ ታጣቂዎችና ጥበቃ ጓዶች የከተማው ሹም የጦሩ አዛዥ ዘራይ ብሩክ ሶሪ አባቡ ደበሌ አረጋ ጌዲዮን ሻለቃ ከፍ ያለ አድገህ እና ሌሎችም በርካታ በሚስጥር ሲሰሩ የነበሩ ሰዎች እጅብ ብለው ቀረቡ ከመካከላቸው አንዱ በርካታ ገመዶች ከመኪና ውስጥ አውጥቶ አመጣ ሁሉም ተራ በተራ እየተጠሩ እንዲወጡ ተደርጎ እጆቻቸውን ይኋል እጆች ተጠፈሩ የክፍለ ጦሩ አዛዥ ኮሎኔል መንግስቱ ወልደ ገብርኤል ወደ መብራቱ ከቀረበ በኋላ የንግግር ወረቀቱን ዘረጋ አፈር ልሶ የሚነሳ አባብ መርዙ ኃያል እንደመሆኑ የነዚህም ዳግማውያን በቀይ ሽብር ባጸዳነው ወጣት የህብረተሰብ ክፍል መሃል መገኘት አደገኛ ነው በማለት ካተተ በኋላ መንግስታችን ባዘዘው ባጸደቀውና ህዝብ ባመነበት መሰረት በግልጽ ሊታዩ በሚቻልበት ቦታ እየተወሰዱ ከመሬት በላይ እንዲፈጸም በማለት አዘዘ ቀበሌዎች ጭዳዎቻቸውን እየጎተቱ ሄዱ በ05 ቀበሌ የተፈጸመው ግድያ ከእስር ክፍሉ ጀርባ ስለነበረ የማለዳውን አስፈሪ ጸጥታ ጥሶ የወጣት ዘነበ ባህሩ ድምጽ ተሰማ ኢትዮጵያና ህዝቧ ከሚያሰቃዩአቸው ፋሽስቶች እጅ በታጋይ ጀግኖች ልጆቿ ቁርጠኛ ትግል ነጻ ይወጣሉ ካለ በኋላ የአውቶማቲክ ተኩስ በአካባቢው አስተጋባ ጸጥታ ሆነ ርጫለ ያባ አሸንፋል የሚል ድምፅ በተዳከመ ትንፋሽ በተደጋጋሚ ተሰማ የሌሎችም ሀቅ የሚያቃትት ድምፅ እንዲሁ ሊታፈን የማይቻል የፍትህ ጠያቂ ድምፅ ለጊዜው ተዘጋ ነሐሴ 11 ቀን 1970 ዓ.ም ሌሊት ተማሪ መሰለ ጥላሁን ዘነበ ባህሩ አደንዋሪዮ አገሬ ከበደ الماز علمايو اتو تكالدي هوتيتي وتتدر من تسنوت زعفو عند ميليشيا يقندر ليج بدمرو سمنت وطاتو تشنقلو بلاي تشولاي مفكر كرتفو باتشو بهالا بيكابريو منقد تلواتشو بتزاز هزكي يبيت وطو اندياي ادرقو سمنتنيا زور سماتات يدر جنام ايتونن برتو يدم سكار يولدون تالاك اورينت مجلس يادار جتال باوشويت ينادي جرمن ونجلينيوك كدر جنام ايتون مكواننت يمين ليوت بكيميكال مفجتات شونجي بجكاني در جتات شو كلو كان سانتيم بلت جلسياهل نبارو نازي اصان دكالريت بسمنتو وطاتوش لاي بعد دبابي قدية كفلسة مبهالة النشالك عدستا مششا يكبر من قصد أستدادالينا جارسو قدانا يميسون كادري عقاجنت بالنشان بالباشا قيتاون أبوي بيانينت تقزو متو بنقلي والتدراوي كامب حياة باستنيا شالك عمدر بيتوس عفنو عجو ينبروتن ممر كاسو مكونن ممر بكال هايلي ممر برهاني رئيسوم تماري سليمان حاجي كدر قدماسو عندارجي عنتنا رستو مسفن محمد سلمون حيلي جنت كفلو مرعات عسقت مكفف زمدكن نورو حسن المال طافة السبالو سهلو حسين نجاش وقما أبا بلغو فدمرو آسات الدست والتاتو تشن ናፌ አፍራውለት ቀን 1970 ዓመተ ምህረት ደማቸውን ሲያፈሱ ከነዚው ጋር ባጃብነት ሄዶ እንዲረሽን የታዘዘው ወታደር መሰለ አይኑ ያየ ለመግደል ስላሳዘኑትና ስለተጨነቀ አንገቱን አዝሮ በመተኮሱ እሱም እዚያው ተደረቦ እንዲገደል አድርገዋል። እነዚህ ወጣቶች አስከሬን ኒሳ በተባለ ገበሬ ማህበር አካባቢ ሜዳ ላይ ተፈነጋግሎ ስለነበር አካባቢው ገጠሬ በወጣት ሴቶችና ወንዶች ላይ የተፈጸመው የግፍ ግድያ ሳያንስ ለአውሬ መጣላቸው ስለተሰማው ተሰባስቦ ወደ ከተማ በመምጣት እንዲያ ያለ ተአምር ምንድን ነው? ለምንስ በእኛ አካባቢ ተደረገ? ከሆነስ ለምን አይቀበሩም? ብሎ በመጠየቁ 03 ቀበሌ ለአስተዳደሩ ሁኔታው ተገልጾ ራይ ብሩክ ሶሪ የተባሉ ካድሬ በማግስቱ ግሬደር ይዞ ሄዶ እንዲቀበሩ አድርጓል። መደምደሚያ በጠቅላላው ማለቂያ በሌለው የቀይ ሽብር ጥቃት ህዝብ ቅስሙ ባዘን ተሰበረ። አገር አበባ ተቆረጠ። ተስፋ ደበዘዘ። አነስተኛ የገጠር ከተማ ንግሌ የተማሩ አርቆ አሳቢ ለህዝብ ተቆርቋሪ ትውልድ መሪ ልጆቿን ከሚያዝያ 69 እስከ ነሐሴ 70 ዓመተ ምህረት ባለው ጊዜ አጣች። የሰባ በላይ የንጹሃን ደም ፈሰሰባት። ሰው በሌለበት መንደር እንዲሆኑ በሌላውማ ምን ይቀራቸው ይሆን? አገር በደማበል ተመታ። ተናናሾች የሚከተሉትን አጡ። ቤታቸው ዘወትር ልባቸው በሐዘን የተደቀደቀ ወላጆቻቸውን ትካዜ ያውጃል። ዓለምን እንዲያዩበት የሚቀርብላቸው መነጽር ረጅሙ የጠመንጃ ፈሙዝ ብቻ። የልባቸው ምት ከቀይ ሽብር የግደል ዘግናኝ ጩኸት ስልቱ ሸብረክ ቢል ታፈንታቸው ከፊታቸውም ከኋላቸውም በተዘጋጀው የደም መቃብር መውደቅ። ሂድ ሲሉት የሚሄድ፣ ተነስ ሲሉት የሚነሳ፣ ጮህ ሲሉት የሚጮህ፣ ዝም በል ሲሉት ዝም የሚል ሰብዕናው የደቀቀ፣ ልቦናው የተበረበረ፣ ደጋፊ የለሽ፣ ሰብሳቢ የለሽ፣ እድለቢስ መሆኑን በውርደት የተቀበለ አሳዛኝ ትውልድ ከስር እንዳሸን ፈላ። በባዶነት በፍርሃት እምነት በማጣት አረም የተዋጠ ምስኪን ትውልድ ተተካ። እንኳን አገራዊ ጉዳይን ግላዊ ሕይወቱን የመወሰን አቅም የተነጠቀ የተነሳ ወጣት ብቅ አለ። ለሚረግጠው ሁሉ የሚያጎበድድ አዲሱ የኢትዮጵያ ልጅ። የቀይ ሽብር ዶፍ ብዙ ጎጆችን አፈረሰ፣ ብዙ ወላጆችን ያለ ልጅ አስቀረ፣ ብዙ ብላቴናዎችን ታላቅ አልባ አደረገ። ወላጆች በተፈጸመባቸው ግፍ አበዱ፣ አገር ጥለው ኮበለሉ፣ ባልተመጣጠነ መሪር ሐዘን በሽተኛ ሆኑ፣ ሞቱም። ከቀይ ሽብር እልቂት ወዲህ የኢህአፓ ደጋፊ በነበሩ ሰዎችና የሰማዕታት ቤተሰቦች ደርግና መይሶን ባለመቻሉ ብቻ ያልፈጸሙት ነገር ቢኖር ንጹህ የአካባቢ አየርን የመሳብና የተቃጠለውን የመተንፈስ ተፈጥሯዊ መብት ብቻ እንጂ የቀረውን ሁሉ ነስተዋቸዋል። ሌላው ቀርቶ ማንም ተራ ሰው ሊፈጽመው የሚችለውን ስካር እንኳ መስከር አይችሉም። ደርግ ኢህአፓን አጠፋለሁ ብሎ አንድ ትውልድ አጥፍቶ እንኳ እስከ ዕለተ ሞቱ ድረስ አይተማመንም ነበር። የኢህአፓ አባል ወይም ደጋፊ ነበር የተባለን ሰው ግላዊ እርምጃውንና እንቅስቃሴውን ሁሉ በመከታተል የመማር በ73 ዓመተ ምህረት ወጣት ኤፍሬም በርሄና ዓለም ፀሐይ ባህሩ በብሔራዊ የመልቀቂያ ፈተና በዲፕሎም ፕሮግራም ለመሳተፍ የሚያበቃ ነጥብ ቢያመጡም ጸረ አብዮተኛ የነበሩ በሚል መታገዳቸውና እድሉ ለሌሎች መፈቀዱ ለድርጊታቸው ማስረጃ ይሆናል። የመስራት፣ የማደግ፣ የመሻሻል፣ የመንቀሳቀስ፣ የመብላት፣ የመጠጣት፣ የመብልበስ መብቱን ሁሉ ለመገደብ የማይፈጥረው ሰበብ የማያጠምደው አሽክላ አልነበረም። እስኪገረሰሱ ድረስ በመሰረታዊ ድርጅቶቻቸው ያደርጉት የነበረው ውይይት በእነዚሁ ባልታደሉ ዜጎች ሕይወት ዙሪያ እንጂ በልማት በማኅበራዊና በአገር ፍቅር ጉዳይ ላይ አልነበረም። የዚያን ያልታደለ ትውልድ ቆራጥነት፣ ብልህነት፣ የዓላማ ጽኑነት፣ ተአምር ሰሪነት ያውቁ ነበርና ስሙ በተጠራበት ሁሉ ሽንታቸው ይመጣ ነበር። ለዚህ ጥሩ ምሳሌ የሚሆነን አንድ የደርግ ባለስልጣን ነበር። ግለሰቡ ለብዙ ወጣቶች ስቃይና ሞት ምክንያት ሆኖ ነበር ለማዕረግ የበቃው። ይህ ሰው የሙታን መንፈስ እየመጣ ሌትም ቀንም የህሊና ሰላም ስለነሳው በጭንቀት ይኖር ነበር። ከዕለታት አንድ ቀን በመኪና ሲጓዙ አንድ መንገደኛ ከገጠሩ ወጥቶ ሊፍት ይጠይቅና ሹፌሩን አዞ አቁመው ይጭኑታል። ጥቂት እንደተጓዙ ልቡ በፍርሃት ስትቀልጥ ያሳፈረውን ግለሰብ ሽጉጥ ደግኖበት፣ አንተ ምን ልታደርግ ነው እዚህ መኪና ላይ የወጣኸው? በማለት ይጠይቀዋል። ሰውየው ደነገጠ። እረ ወደ ከተማ እንድታደርሱኝ ነው? በማለት በተማጽኖ ያስረዳል። አጅሬው እንደደገነበት ከመኪና አስወርዶ፣ በል ከመኪናዋ ፊት ለፊት በሶምሶማ ቀጽል በማለት በጋቢናው ጎን ሽጉጡን ደግኖበት ጉዞ በሞያሌ መስመር ተጀመረ። እሱ በመኪና መከረኛው መንገደኛ በሩጫ። ከድንጋጤው ጋር ከተወሰነ ሰዓት በኋላ ሯጩ ተዝለፈለፈ። አልቻለም፣ ጡንቻው ተሳሰረ። እንደደገነበት አስቁሞት፣ ማን አባክህን ልትገል ነው? በል አሁን እያየው መንገዱን ለቀህ ቀጥ ብለህ ወደ ጫካው ሩጥ በማለት አዘዘው። ግለሰቡም የነፍስ የነፍስ እንደ አውሬ ጫካ ጥሶ በመሮጥ ተረፈ። ይኸው ግለሰብ በዚሁ ጊዜና አካባቢ ከቢሮ ወደ መኖሪያ ሲያዘግም አንድ በቅርብ የሚያውቀው አብሮት የኖረ ሰው፣ አካምልኝ ጫክያ፣ አንበሳዬ እንዴት ነህ ቢለው ከመቅጽበት ሽጉጡን መዞ፣ አንተ ማንን ነው እኔ የበላሁት? እኔ አውሬ ነኝ? እኔ አንበሳ ነኝ? ብሎ ካፋጠጠው በኋላ ለሰዓታት አስገድዶ እንዲከባለል በማድረግ ካንገላታው በኋላ ሽጉጡን በጎኑ ሽጦ ወደ ቤቱ አምርቷል። ከዚህም ሌላ ለሥራ የሚገለገልበትን መኪና ካላስፈተሸ አይሳፈርም። ሹፌሩ ከፍቶ ይግቡ ሲለው፣ ስማ ምን እንደተጠመደበት የተረጋገጠ ነገር አለ? በል 100 ሜትር ወደፊት 100 ሜትር ወደኋላ ሂድ ብሎ ያዛል። የተጠመደም ካለ ሹፌሩ አብሮ እንዲፈነዳና እሱ እንዲድን። ይህ ሰው ልዩ ፍጡር ነበር። በቡና ቤት የተከፈተለትን ያስቀምሳል፣ ትኩር ብለው ካዩት ችግር ይፈጥራል። ይህ እብደት ከምን የመነጨ እንደሚሆን መገመት አይከብድም። በተመሳሳይ ሁኔታ በዚሁ ቦረና አውራጃ አንዱ የቀይ ሽብር ወንጀለኛ ሌሊት በውድቅት ካልጋው ዘሎ እርቃኑን እየተነሳ ለሱ እንጂ ለባለቤቱ ከማይታያት የሞት መንፈስ ለማምለጥ እየሸሸ እንደሚደናበርና ደም እያስተፋው እንደሚሰቃይ በቅርብ ጎረቤቶቹ ይታወቃል። በመጨረሻም ለጸሐፊው እምነት የዚህ ሁሉ በደል ባለቤቶች ለሰው ልጅ ከሚያስፈልጉት ዘላቂና መሠረታዊ ነገሮች ይልቅ አላፊ ፍላጎታቸውንና ጥቅማቸውን በማሳደድ የሚሯሯጡ ወገኖች ናቸው። ዛሬም ከስደት ከስቃይና ከሞት በመለስ የብዙ አካሎቻችን ሕይወት የተሰዋበትን ደም የፈሰሰበትንና ተስፋችንን የጣልንበትን የዴሞክራሲ ውጋጋን በተለመደው ራስ ወዳድነት ስግብግብነትና ሥልጣን ፈላጊነት ስሜት የታወሩ ግለሰቦች ከሰብአዊነት ይልቅ ጎሳንና ክልላዊ ይዞታን ሽፋን በማድረግ ለድሃውና የዋሁ ሕዝብ የደም ፍሳሽ የሚቀላውጡ መኖራቸውን ጸሐፊው በሐዘን አስተውሏል። ሁላችንም ጭካኔንና በቀልን የዓላማችን ግብ መምቻ መሳሪያ ሳናደርግ፣ ባሸመቀ አንደበት ሳንደለልና ለወንጀል በተዘጋጀ ሰውነት ሳንጋደል ለሰው ልጆች አንድነትና ፍቅር እንሰለፍ። ያልታደለው ትውልድ ሰማዕታት ለሚገድሏቸው እንኳ እስከ መጨረሻዋ እስትንፋሳቸው በታመቀ ፍቅር ስለ ነጻነት ይዘምሩላቸው ነበር። ሰውን በማፍቀር ሰብዕናን በማክበር ለሰው ልጆች እኩልነትና ልዕልና ውድ ሕይወታቸውን በመስጠት በወገን አፍቃሪነታቸው አንጸባራቂ ምሳሌዎቻችን ነበሩ፣ አሁንም ናቸው። እናፍቅራቸው፣ እንፋቀር። ተፈጸመ። Thank you. ሳይሆን ያቱልት ኦብሎ አንድ ሆኖ ባንዳ ማክሎ የዝብን መምታሞ የዝብን ቁስል ቆስሎ ያለፈው ያ ትውልድ ይረሳ ይሆን ከቶ ያ ትውልድ የዚያ ዘመን እንቦት ወጣይ ዛረመኒ የጉምጅቦች ምሶኖ ደሙት ይሳይ ቀን በቀትር ባደባባይ ይረሳ ይሆን ጊዜ ሲናውጅ ሲሄድ ገዳይ በገዳይ ሲተካ አሮጌው ባዲት ሞት ሲጋረድ ገዳይ በገዳይ ሲተካ አሮጌው ባዲት ሞት ሲጋረድ የወላጅ አንጀት ቁስል ይሽር ይሆን የሐዘኑ አስተዝታ አይነት ቢሆን አዲስ ቁስል ሲያስታመም ባዲት ሐዘን ሲትከነከን ይረሳ ይሆን ያ ትውልድ የወላድ መስ ይሽር ይሆናል ከንቁስልሽ ነጥፎ ይሆናል ከሐዘንሽ ለተቀማጭ አሉ አለው ለተቀማጭ ቅርቡ ነው እውነት አለው አባባሉ ንጽሐቅ ይዟል ቃሉ እንጂማ እንዴት ብዬ ነው እምረታው ለኔማ ሐዘኔም ቁስሌም አንድ ነው ምርቀዛ እንጂ ፈውስ ያላየው አዲስ አሮጌ የሌለው ስሩ አንድ ነው አንዱን አንዱ የማይከልለው ጊዜ ቢኖር የማይሽረው ስሩ አንድ ነው እንዳዳም ዘር የዘር ሐረግ ሲተለተል አንዱ አንዱን ሲወልድ ሌላውም ሌላ ሲቀጥል የቆየ ነው የኔ ማዘን የኔም ቁስል እና ይረሳ ይሆናል ከኝ ምን ነው ቆስቁሰህ ባትተወኝ የምረሳበትስ አንጀት የለኝ አዋይን ካልከይ ላዋይ የወላድ ጎኔን ስማኝ እንጂ ቆስቁሰህ አትተወኝ ካልቻለ ይልቅ ጉዴን ስማኝ ያጥንት የስጋዬን ክፋይ የእንጭጩ ልጄን ወቅሳ ላይ ወጥቶ ቢቆይብኝ ድንገት አይችል ሆነና የእናት አንጀት ሲናጥ ሲታለብ ሲጎተት በጭንቀት በዛው ቅጽበት አካሉን በጥይት በታት ነው ደጅ ጣሉልኝ ዘረረው ኔፍ ብሎ እንደገነፈለ ሊት አንጎሉ ፊቱ ላይ ፈሶ አናቱ ተበረቃቅሶ አካሉ በደም ጨቂቶ ደሙ በአፈር ተረውሶ አፈር ልሶ በርኑን ባየው በደንኩ የወላድ ማህፀኔንም ረገምኩ በተተለተለው ገላ ላይ በባሩድ ጭስ በበከለው በከሰለው እንደ ገመሬ ተከምሬ ሪታይን ሳልጨርሰው ጩኸቴን በወጉ ሳልጮኸው ተነሻለኝ አንጋች የልጄ ደም ተጋች መነጫጭቆ ወዲያ ጣለኝ የልጅሽን በድን ዕዳ ተነሽ ያለኝ ክፈይ አንቺም እንዳትፈነገይ ክፋ ያለኝ አንጋች የልጄ ደም ተጋች ልጄን ለበሳሱት ለባሩዶች ግምት በመቶ ተሰልቶ ሂሳቡን ከፈልኩት ቆዳ መልስ እንዲሉ በድኑን ገዛሁት መቼ በዚህ በቅቶት አረመኔው አንጋች ይህ የልጅ ደም ተጋች ከይሽ ብሪፋፋም በያለኝ ፈክሪ ግራጅሽን ሽቅብ ጨብጭ ወጥሪ በልጅሽ ሞች ረክተሽ ገዳዩን ዘክሪ አለኝ እንደገና ግፉ መች በቃና አይ ለሆነለት ወኔው ላስቻለው ሰው ተናንኮ አንገት ለአንገት መሞትስ ያኔ ነው ግና የኔው አይነት የአስሮች እናት ምን ወኔ ሊኖራት ዘጠኙ እየታዩዋል ፍርሃት እንጂ ውስጧን የሚያንዘፈዝፋት እናማ ግራጄን ወጥሬ አጓራሁ አጓራሁ ከሽብር ይፋፋም አልሁ ይውደም አይነት እንባዬ ከጉንጬ ሲቀዳ በሲቃዝም ምጸጥ ወጣለኝ አሁንም አንጋቹ ያ ደም ተጋቹ በድኔን አባብሼ አፈር መሬት ምሼ ከምስጥ ሳዳብለው እንደ ጣኑ ማሙሽ ጸጥ ወጥ አድርጌ ነው ታዲያ ይህንን ነው ምረታው ይህ ቁስል ነው የሚሽረው ይህ ትዝታ ነው የሚነጥፈው ደም እኮ ሲቆይ ከረፋል እንደ ልክፍታ ጾል ብሎ አቅሪ ያስታል ታዲያ እንዴት ይረሳል ይረሳ ይሆናል ከኝ ምን ነው ባትቆሰቁሰኝ ቁስሌን ባትቧጥጠኝ አሁን
እኔ ሞያለሁኝ አበራለበስኩም እንጂ ያለው ብዬ አልሞኝ አሁንም እኔ እናት ነኝ መንፈሱ ስንቴ ይታዘበኝ የሱ ስጋ ተቦዳሶ የራሴን ስጋ ላሳድር በበድኑ ላይ ተፈክር ምን ይለኝ ግን ምን ይለኝ መንፈሱ ቁልቁል ሲያየኝ ግና የኔ ቢቷ ያስር እናት ምን ቆራጣ እንጀት ይኖራል ዘጠኞቹ ሲታዩዋል እና ይህንን ነው ምረታው የቁስል ነው የሚሽረው ይልቅ ልንገርህ ስማኝ አዲስ አሮጌ አትበለኝ አንድ ቁስል ነው ያለኝ ማመርቀዙ እንጂ የጎዳኝ ይህን ቁስል ተሸክሜው ለአስራ ሰባት ዓመት ቆየው የዚያን አንጋች ጀም ተጋች የዚያን ትውልድ በል የዛን የጉም ችብጉድ ባይኔ ያሳየኝ ብዬ በጸሎት ስፋጅድ ብዙ ቆየው አይ ጊዜ ተለዋዋጭ ማልዶ አንስቶ አርፍዶ ገልባጭ ዛሬ አክባሪ አኩራሪ ነገ አዋራጅ አሳፋሪ እንዲሉ አይነት የጠጣው ደም ሽቅብ ንጦት አቃቢ ግፉ ወንጅሎት አንጋቹም ቀንጨለመበት አውራው በትኖት ሲበር ቀፎው ዶጋመድ ሆኖ ሲሰበር ነፍስ ይዛው በጭንቀት ይዳክር የትውልድ ጀማት ጃልጦት አጥንት ወቅቶት ሲደናበር በደራሽ ቀበሮ መንጋ ከግራ ቀኝ ሲወጠር ማየቱን እሳታየኝ አንጋቹ ንረቱ ድቀት የቀበሮውን መንጋ እንጂ አከራረሙን ያላወቅኩት እና ይህ ቀበሮውን የትውልድ ጠበቃ ነው አቋቋሙ ትክክል ነው እያልኩ ስል ሳሰላስል አንዱን ሳነሳ አንዱን ስጥል አያ ቀበሮ ድንገት ቁፋረ ጀምሮ ሙጃ መልስ ገዝቼ ለአፈር ያበቃሁት የአብራኬን ክፋዬን ክካይ አጥንት ፈልፍሎ አውጥቶ በእጄ እያፋቀፈኝ ሀዘኔን አድሶ ቁፍሌን ነካካብኝ ዴሞክራሲ ሰምሮ ማልቀስ ሙሾ መውረድ ከመብት ተቆጥሮ ተሰጠኝ ተቸረኝ ቀበሮው ለገሰኝ አልቅሽ አምብ ያለኝ በዴሞክራሲ መብቴ ይደቃ ጀመር ደረቴ አነባው አለቀስኩ አጥንቴን ታቀፌ ልጄ ልጄ እያልኩ ዋይ ዋይ ተነሳህ ወይ አንተም ማስታወሻ አገኘህ ወይ ዋይ ዋይ ተነሳህ ዋይ ዋይ ልጄ ታወሰ መቅበር እንጂ መዳር አላውቅበትምና እንደ ልማዴ የልጄን እንክልካ አጥንት ዳግም ልቀብር ላሳርፈው ከኖረበት አንካቼ አንስቼ ትጫጭር እሱም ሰው ሆነ ቀኑ ደረሰ ዋይ ዋይ ልጄ ታወሰ አልኩኝ የወጣልኝ መስሎኝ ጮኩኝ የእንባት ማቴን ጋባረኩኝ እናም እንባዬን ተራርጌ መቼም ልማደኛ ነኝና ድማመን ስጀምር አፈር ግደት ያለኝ አዲስ አንጋጅ ይህ አፈር ሻጭ መሬት በላጅ ግደት እያለ ክልልሽ አቻሪ ግደት ያለኝ አዲሱ አንጋጅ ይህ አፈር ሻጭ መሬት በላጅ የልጄን ሬሳ አጥንቱን ፈልፍሎ ሀዘኔን ቀስቅሶ አንጀቴን አቁስሎ አልቅሺ አምቢ ብሎ የእንባ መብት ሸሮኝ የአጥንቱን ማፈሪያ ማረፊያ አፈሩን ነጠቀኝ መሬቱን ነገፈኝ አጥንቱን አሳቅፎኝ አጥንቱማ የኔ ነው ድሮስ መቻጣሁት አንድም ወልጄው ነው አንድም ከፍዬበት ያንቀላፋበትም አፈሩን አጣሁት የስነፈርስ ልጅን ሰዎች ባካችሁ አላክሱኝ እናልከስ ልጅም ባይሞታችሁ አገር ሞቷል ዛሬ አገርም የላችሁ ማረፊያ አጣ አጥንት ጅቤ ጋጠ ዛሬ ነው ለኔ ሞት የት ያድርግ ልጄ ሞተ ብለሽ አታልቅሽ እናት እናቴ ይዛለች አገርሽን አሳሚያት አልኩ ሙሻወር ጎርዲን ታቅፌ ለአገር ያለቀስኩ ፈጣሪንም አማረርኩ ደግሞ ምህረትን ለመንኩ ትውልድ የበላውን በሀገር በል ስትቀጣ ለአፈር ነፋጊውም ተው በል አትጣ እኔ ቢጠዋት ምን ይሆን ሀሳብህ በሁለቱም ላነባው ያለቀስኩት ልጅ እና አንተው ነህና ታዳሪ አንተው ፍረደኝ ፈጣሪ አንተም እናት አለህና የወላድ ጭንቄን የለኝ ልጄንም መቼም አጥቻለሁ የአገሬን አፈር አትንሳኝ እስኪ አሁን እንኳ ፍረድልኝ ከጅብ ወደ ቀበሮ ከልቂት ወደ ሞት አታሻግረኝ አልቅም ከሚሉት ምህረትህ እስኪ ዛሬ እንኳ ለግሰኝ አልኩኝ የሙጥኝ አልኩት የሙጥኝ እና የነው የምረታው የነው ትዝታው የሚነጥፋዘን መቻለፈና ደርሶ ከትዝታ የሚወገን ሲቆጣጣሪ መጣ እንጂ ትውልድ ገሎ ሀገር ማምከን ይረሳ ይሆናል ከያ ትውልድ ጊዜ ሲነግድ ሲሄድ እኔን እንጂ ሞት የረሳኝ የሚረሳ አንጀትም የለኝ በቃ ሲያታክስለኝ የወላድ ዚቄን ሰምተሃል ልብ ካለ ህብ በለው አዲስ አሮጌም የለው ስሩ አንድ ነው በቃ አትቆስቁሰኝ የምስራች ከሌለህ ዳግም ሀዘኔን አትጠይቀኝ መልአክ አለ አዋይኝ የፈውስ መላ ንገረኝ አሊያማ በቃ ሀዘኔን አትጠይቀኝ በቃ አትነድርከኝ በቃ በቃ
ለላ ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁ ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሹ
ከፋፍቶ ምስማን ፍስተ ለደሳው ከተማ ረሻል ዘባሬ